ጤናስጥልኝ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሁድ ምሽት ጥቅምት 27 2015 ዓ.ም የጋቢና ቤ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። የደንገረመው መሰናዶን እየመራው ኤልያስ አስማረ በቅንብሩ ቆንጅታዬ በምሽቱ ዋና አዘጋጅነት አብረናችሁ እንቆያለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መራርጠን ይዘንላችኋል። የመጀመሪያ ያደረግነው ታዲያ ከፊልም ባለሙያዎች ጋር ያደረግነው ቆይታ ነው። በየአመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው አመት ለመጀመሪያ ጊዜ ለኢትዮጵያውያን የፊልም ባለሙያዎች ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት ጋዜጠኛ ሀድራ አህመድና የካሜራ ባለሙያ ንጉሱ ሰለሞን ሽልማቱን ያገኙት እቁ የአሜሪካ ቴሌቪዥን ጣቢያ ኤቢሲ ከሶስት አመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 737 ማክስ 8 አውሮፕላን ዙሪያ በሰራው ዘጋቢ ፊልም ላይ በነበራቸው ተሳትፎ ነው። ስመኝሽ የቆየ በኢትዮጵያ ዘጋቢ ፊልሞችን ለመስራት አስቸጋሪ በሚያደርጉ ጉዳዮች ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል።
የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ። ትክክል ነኝ?
አዎ አዎ ትክክል። ፕሮዳክሽኑ የኢትዮጵያን ፓርት ሌላ ፕሮዲውሰር ሆኜ ንጉሱ ደሰለሞን ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው የኤሚ ያሸነፈው።
እንግዲህ ይህን ሽልማት ያገኘሽው በተለይ ደግሞ በዜናና በዘጋቢ ፊልም ካታጎሪ ነው እና ይሄ ሽልማት ላለፉት 50 ዓመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻልኩ? ምን ጥያቄ አልፈጠረብሽ?
በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምንሰራቸው ስራዎች ያንቺ እንደምታውቂው በጋዜጠኝነትም በተለያዩ ዶክመንታሪዎች በፊልምም ብዙ ጊዜ የኢትዮጵያ ክሬቲቭ ኢንዱስትሪ ላይ ያለው ሰዎች ብዙ ጊዜ ስራችን ላይ ነሳሁ የምንሰራው ስራ ሪኮግኒሽን ተሰጥቶትም አይተን አናውቅም እና ሁሌ በጣም የሚረብሽ ነበር። አሁን ግን ልክ ይሄኛውን ዶክመንታሪ እንዳለ የተሳተፍበት ሆኖ ኢንተርናሽናል ሪኮግኒሽን ሲያገኝ ለካስ መስራት እንችላለን። በጣም ብዙ ነገሮች ይዘው ነው እንጂ ለካስ መስራት እንችላለን። ኢትዮጵያውያኖች ከፐብሊሲው አቢሊቲውም የኢንተርናሽናልም ደግሞ ኮምፒቲቲቭ ሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግም ደግሞ እንችላለን መስራት የሚለውን ነገር በደንብ ነው ያሳየኝ። ግን ሁሌም የሚረብሸኝ ነገር ነበረ፣ ለምንድን ነው ኢንተርናሽናል ሪኮግናይዝ ማንደረገው የሚለው ነገር።
ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንቺና ባልደረባሽ ስላሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው በቦይንግ አውሮፕላን መከስከስ ዙሪያ ነው። በኤቢሲ የተሰራ ፎሊንግ ፍሮም ዘ ስካይ የተሰኘ ዶክመንተሪ ነው እና እንዴት አድርጋችሁ ጥናታዊ ፊልሙን እንዳልሽው የሰራችሁት እናንተ በኢትዮጵያ በኩል ያለው ነው። በኢንዶኔዥያ እና በአሜሪካም ግብአቶች አሉት። እናንተ ይሄንን እንዴት ልትሰሩት ቻላችሁ? የእናንተ ስትራቴጂ ምን ነበር? በአጠቃላይ በፊልሙ ሂደት ውስጥ
በ2019 የቦይንግ ፊልም በተከሰከሰበት ወቅት ለተለያዩ ሚዲያዎች እየሰራ ነበረ። ሪፖርት አድርጊያለሁ ኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች። ኢንፋክት ስቶሪውንም ብሬክ ከማድረግ ድረስ ማለት ነው በደንብ ክሎስ ነበረ ስንከታተል የነበረው ዜናዎችን ሪፖርት ስናደርግ የነበረው። ንጉሱ ባልደረባዬ ኢንጂነር ስለሆነ በተለይ በዚህ አይነት ቴክኒካል ነገሮችን በጣም ያውቃል እና ከእሱ ጋር በመሆን ከዛ የፓይለቶች ጋር የእሱ ያሉት ጓደኞች አሉ ኢንፎርሜሽን በመጠየቅ በጣም ክሎስሊ ስለከታተለው ነበር ነው ደግሞ ሪፖርተር ስለማለት ነበር ለኔ ተከታተከ ቀን ላይ የዛን ቀን ሄጄ ክራሳይት ማይቻለው ፊልም ማጥተናል እና የተለያዩ የተቆጡትን ፋሚሊዎችን ማናገርን ብዙ ኢንፎርሜሽን ሰብስበን ነበርና ኤቢሲ ኒውስ ይህንን ፕሮዳክሽን ለመስራት ሲያስቡ ቲም ልከው ነበር እዚህም የመጀመሪያዎቹ ጊዜያቶች የነበሩትን እነሱ መስራት ችለው ነበር ነገር ግን ብዙውን ስቶሪ የሰሩት ኢንዶኔዥያ ያለውን ፓርት ነው ከዛ በኋላ የኢትዮጵያው ፓርት ካልተካተተበት ይሄ ዶክመንተሪ መሰራት አይችልም የአንድ የኢንዶኔዥያ ብቻ ነው ሊሆን የሚችለውና የቦሚንግ ደግሞ የአንዱ ብቻ ነው ሊሆን የሚችለው ከዛ ተጨማሪ ደግሞ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው በጣም ብዙ ኢንተርናሽናል የሆነውን ማቴሽን የሳለው የኢትዮጵያን ኤርላይንስ ቦይንግ ግራውንድ ሲያደርግ ነው የተለያዩ ሀገሮች ተከትለው ቻይና፣ ተርኪ እንዲሁም ራሽያ ብዙ ሀገራቶች ቦይንግን ካሁን በኋላ ማብረር ማንፈልግ ብለው ያቆሙ ፕሌኖቻቸውን እና የኢትዮጵያን ፓርት ማካተት በጣም ትልቅ ኮንትሪቢዩሽን ስለነበረው ያንን መስራት እንዴት ይችላለን ብለው ሲያስቡ ነው እንግዲህ ስለዚህ ልዩ ኢንፎርሜሽን ያለው ሲም ማነው የሚለውን ነገር ተነጋግረው ከብዙ ሰዎች ጋር ከራሳቸው ሰዎችን ተነጋግረው አንድ ጠበቃ ጓደኛችን አለ በሱ በኩል ነው ያገናኘው እና ከዛ ፕሮጀክቱን ይዘን
ይሰራል። ባለም አቀፍ ደረጃ ሽልማት ያገኙ አንዳንድ ረቃቢ ፊልሞች አሉ ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው። ኢትዮጵያ ውስጥ በኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግጥ ነገር ምንድን ነው?
ዶክመንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀጣጠለ ታሪክ እና በጨረሻ ላይ ስቶሪ ሳይክ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው እና አንድ ዶክመንተሪ ለመስራት ቢያንስ አንድ አመት፣ ሁለት አመት፣ ሶስት አመት የሚፈጅብሽ ይችላል። ያን የምታረጊው ምንድን ነው? በፒክቸርም ሰዎችን በማናገርም የሚያስፈልግሽን ነገር በምንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው። ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምን መሰለሽ፣ እኛ እንደ ባህላችን ሆኖ ለምሳሌ አሁን ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክመንት የተደረገው ከድሮ የነበሩት ነገሮች? ምክንያቱም ዶክመንተሪ ላይ እንስራ ከተባለ አሁን ስለ አንድ ባህል እንስራ ብንል የዛን ባህል አመጣጡን ይዘን ታሪኩን አሁን ያለበት ድረስ ማውራት አለብን። ግን የዛን የነበረው ድሮ የነበረውን ነገር አርካይቭ ሆኖ ፊቱ አንድ ላይ ተሰብስቦ ተቀምጧል የሚባለው ነገር ብዙ አቬለብል አይደለም። ከዛ በተጨማሪ ደግሞ ይህን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን ያንን ኢንፎርሜሽን መስጠት ብዙ አልተለመደም እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛም ታሪካችን ላይ በተለይ አሁን ዶክመንተሪ እንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታንድ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክመንተሪ ታሪክ ያለው ነገር ልስራ ብትይ የትኛውን ነው የሚይዘው፣ የትኛውን ማህበረሰብ አረዳድ ነው ይሽ ሂጅ የምሰራ የሚለው ነገር ትንሽ የሚይዘን ይመስለኛል። እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል ያሉ ዶክመንተሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ነው የትኛው ስትሪሚንግ ሰርቪስ ላይ ነው የማወጣው የትኛው ፌስቲቫል ላይ ነው የማሳየው የሚባሉት ነገሮች እንዳሉ ሆኖ ግን ስፔሲፊክሊ የኛ ነገር ለየት የሚያደርጋቸው እነዚህ የተለያዩ እነዚህ ናቸው እያስባለሁ።
ይህን ፊልም ብቻሽን አይደለም የሰራሽው፣ አብሮሽ የሰራ በተለይ ከቴክኒክ አንጻር አብሮሽ የተሳተፈ እና ሽልማቱን ያገኘ ባልደረባለሽ እሱንም እንጋብዘው እና አብሮሽ እንተዋወቀው እና በተለይ ደግሞ ከቴክኒካል ፓርቲ ያለውን ከሱ እንሰማለን።
ሙሱ ሰለሞን ይባላለሁ። የቪዲዮ ካርቲ ባለሙያ ነኝ። ቪዲዮ ማቀፋት፣ ኤዲቲንግ እንዲሁም ፖስት ፕሮዳክሽን ይሰራል።
ካንተ ሙያ አንጻር ከቀረጻው ከእቃ የማግኘት ሊሆን ይችላል ከውጪ ማስመጣት ሊሆን ይችላል ብዙ ሌሎች ተጨማሪ ተግዳሮቶችም አሉትና ከዛ አንጻር ዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ካንተ ሙያ አንጻር ምንድናቸው?
የመቅረጫ መሳሪያዎች፣ ኤዲቲንግ ቱሎች፣ የአውዲዮ መቅረጫዎችን ማግኘት እጅግ በጣም አስቸጋሪ እሱንም ባል ሰዎች ባላቸው ሳይንስ ነገር ሲሰሩ አይተናል። ግን የምናቃቸው ብዙ ስትሪሚንግ ፕላትፎርሞች ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነት ወይም ደግሞ ማድረስ የተፈለገው መልእክት እንዲያደርስ መጠቀም ያለብን ስታንዳርድ ሆኑ ፊቶች አሉ። ለምሳሌ ኔትፍሊክስ ላይ ዶክመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ካገኙ እቃዎች ናቸው። እቃዎቹን ቢሆኑች ደግሞ በየአመቱ በየሁለት አመቱ አፕዴት ይደረጋሉ። ከዛ አፕዴት ጋር አብረሽ መቀጠል አለብሽ። ወጪ በጣም አስቸጋሪ። ለዛ ነው ብዙ ሰዎችም ደፍረው ወደ ስራው የማይገቡ። ከዛ በተጨማሪም ደግሞ በሙያ ራስሽን ለማሳደግ ትምህርት አጋጣሚዎች፣ ራስሽን በእውቀት እንድታነቅሪ ሪሶርሶች ምናምን የሉም። የዶክመንታሪ ስራ ብዙ ስላልተለመደ ኤክስፐርቲዛቸውን ሸጥ ማድረግ የሚችሉ ባለሙያዎችም የሉም።
ይሄ ፈተና በፎሊንግ ፍሮም ዘ ስካይ የሚለው በምትሰሩበት ውስጥ አጋጥሟችኋል? ምናልባት ከሌሎች ከኤቢሲ ጋር ነው አብራችሁ የሰራችሁት እና ከእነሱ ጋር መስራታችሁ ምናልባት ይሄንን ያቀለለበት መንገድ አለ?
ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሙሉ ቲም ይኖረዋል፣ ሁሉ ነገር ማቅረብ አቅም ይኖረዋል። ግን ነገሮች እዚህ ማምጣት እጅግ በጣም አስቸጋሪ። ለምሳሌ አሁን ሲቪሉን ካነቀ በኋላ ሁሉ ነገር ጨርሰን የተቀረጹትን ነገሮች ሌብል አካል አስተካክለን ሶስት በአካት ምናምን ሰራን እና ከዛ በኋላ ኤዲሲ ያደረገው ሲ ኤዲሲ ያ አሜሪካ ማለት ፉቴጁ በምን ይላል?
ኢንተርኔት አስቸጋሪ።
ኢንተርኔት አስቸጋሪ ነው። የሆነ ፖርታል አላቸው እነሱ፣ እሱ ላይ አፕሎድ ለማድረግ ሞከርን እና ዳታ ዩዘራችን በጣም ትልቅ ነው። አንድ ቴራባይት አፕሎድ ለማድረግ አይ የእኛ ፖሊሲ ይህን ስለማይፈቅድ በሀርድ ዲስክ ላኩልን አለ። እሺ ችግር የለም፣ ሀርድ ዲስክ ክፍል እልክላችኋለሁ። አይ አይደለም፣ ኤቢሲ ስፔሲፊክ ሀርድ ዲስክ አለ
የራሱ
ሲመጣ በዛ ነው የሚላክ፣ በራሳቸው ስታንዳርድ ማለት ነው። ከዛ እሺ ብለው ተላከሱ በዲኤችኤል አይቲንክ ከዛ ቀረጥ ነበር ተመልሶ የሚላከው ቃ ማለት ነው። ከዛ አልወጣም ከምሶ
ቀረሲላክ
ያ የተላከው ሀርድ ዲስክ ለባለቤቱ ተሰጥቷል ተብሎ ኦልሬዲ እንዳሳናገኘው ተፈርሞበት ደርሶታል ተብሎ አዳማ ከረኔሽን ነው የሚለው ተቀብሏል። ለመስሎ ተፈርሞ እኛ ስንሄድ እቃውም የለም። ስለዚህ በቃ ከስታንዳርድ ውስጥ ኮምፕሮማይዝ ማድረግ ነበረባቸው። እነሱም ሁለት አርድ ዲስኮች ገዝተን እዚህ ሁለት ኮፐርኒኬስ ሽፕ ገበያ ይችላለ በዛ ነ
የኑቢያ ሚዲያ እና ኮሚኒኬሽን። ከዚህ በኋላ ይሄንን ይሄ ትልቅ ልምድ ይመስለኛል ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት? ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ?
ይሄን ስራ በዚህ ስራ ምክንያት በጣም ብዙ ነገር የተማርነው አንደኛ ምንድን ነው ለኢንተርናሽናል ስታንዳርድ የሆኑ ስለ ኢትዮጵያ በደንብ መናገር የሚችሉ ዶክሜንታሪዎችን እንዴት መስራት እንችላለን የሚለውን ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን የሙሉ የኑቢያ ሚዲያና ኮሚኒኬሽንስ ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነልቦና ጫና ላይ ስፔሲፊክሊ እሱ ላይ ብቻ ትራማቸውን ያለፉበትን ጫናና ያለፉበትን ትራማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን አድርግ ሁኔታ እየሰራ ነው። ከዛ በተጨማሪ አንድ ረጅም ፕሮዳክሽን ለመስራት የሚያስፈልጉትን ስቴፖችንም ወስደናል። አሁን ይሄኛው የፕሌኑ አንድ አመት የፈጀ ነበር። አሁን ይሄኛውን ስራ ደግሞ እየሰራ ነው ያለ ነው። አሁን ከአንድ አመት በላይ የፈጀ ዶክመንታሪ ነው። እንግዲህ ሰሞኑን ሄደን ጨርሰዋለን። ተጨማሪ ነገር ብለን እናስባለን። ሆፕፉሊ በለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊሽ እናደርገዋለን ወይም ለማቅረብ እንሞክራለን ብለናል። ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ያለን።
በጣም ትልቅ ስራ ነው እየሰራችሁት ያላችሁት። በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትሰሯቸውም ስራዎች ሪኮግኒሽን አግኝታችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ለዛሬው ለታችሁንም በጣም ነው የማመሰግነው። ድጋሚ እንኳን ደስ አላችሁ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። ዓለም አቀፉ የልጃገረዶች ቀን ለ10ኛ ጊዜ በኢትዮጵያ ታስቦውላል። በእለቱም ፓስፋይንደር ኢትዮጵያ አስቀድሞ የተለያዩ የአመራር ልቀት ስልጠናዎችን ወሰደ። ወጣት ሴቶችን መቀመጫቸውን አዲስ አበባ ላይ ያደረጉ ኤምባሲዎችን ለአንድ ቀን በአምባሳደርነት እንዲያስተዳድሩ ማድረግ ችሏል። ይህን በተመለከተ ያሰናዳውት ዘገባ ቀጥሎ ይቀርባል። ዓለም አቀፉ የልጃገረዶች ቀን ጥቅምት 1 2015 ዓ.ም ሁሉም ልጃገረዶች የተሻለ ነገር ይገባቸዋል፣ ዓለምም የተሻለ ነገር ይገባዋል በሚል መሪ ቃል በዓለም አቀፍ ደረጃ ታስቦ ውሏል። በኢትዮጵያ ውስጥም በሴቶችና ሕፃናት እንዲሁም በቤተሰቦች ላይ የሚሰራው ዓለም አቀፉ ግብረሰናይ ድርጅት ፕላን ኢንተርናሽናል ኢትዮጵያ ለየት ያለ መርሃ ግብር በመቅረጽ ልጃገረዶችን ወደ አመራር በማምጣት የቻለው መንፈስ እንዲያዳብሩ ለማድረግ እየሰራ ይገኛል። ፕላን ኢንተርናሽናል ዘንድሮ ለ10ኛ ጊዜ ያከበረው ይኸው የልጃገረዶች ቀን ኢትዮጵያ ውስጥ መቀመጫቸውን ካደረጉ የተለያዩ ሀገራት ኤምባሲዎች ጋር ልጃገረዶች ለአንድ ቀን በከፍተኛ የአምባሳደር ኃላፊነት እንዲያስተዳድሩ ማድረግ ችሏል። የዚህ መርሃ ግብር ተሳታፊ የሆነችው ወጣት አናዲ ዩሱፍ ለአንድ ቀን የስዊድን ኤምባሲ አምባሳደር ሆናለች።
ከዴቨሎፕመንት ቱ አደልት ኤንድ ፎርማል ኤጁኬሽን የሚባል ሀገር በቀል ኤንጂኦ ላይ ካፓሲቲ ቢልዲንግ ኦፊሰር ሆኜ ነው የምሰራው። ፕላን ኢንተርናሽናል የተዋወቅኩት 6 ወር ሊደርሺፕ ትሬኒንግ ተሰጥቶን ነበረ። በዛ ምክንያት ነው ወደ ፕላን ኢንተርናሽናል የገባሁት። አሁን ያለሁበትን ድርጅትም ቮለንቲር ሁኜ እንድቀጠር ፕላን ኢንተርናሽናል ረድቶኛል። ፐብሊክ ሪሌሽንስ ነበርኩኝ በፕላን ኢንተርናሽናል ድጋፍ። ያንግ ፊሜል ሊደርስ የሚባል ግሩፕ ነበረ። አሁን ደግሞ ዩዝ አድቫይዘሪ ፓነል የሚባል ቡድን ተቋቁሟል። ሶ አሁን እዛ ላይ እኔ ቫይስ ፕሬዚደንት ሆኜ እያገለገልኩ ነው ቮለንቲሪ ማለት ነው። ገርልስ ቴክ ኦቨር የሚባል ካምፔን ነው። እዛ ስዊድን ኤምባሲ ላይ ነው እኔ ቴክ ኦቨር ያደረኩት። የስዊድን ኤምባሲ አምባሳደር ሚስተር ሃንስ ቦታ ነበር ለግማሽ ቀን የስኩት ቴክ ኦቨር አድርጌ። እኔ መጀመሪያ በጣም ኤክሳይትድ ነበርኩኝ። ኦልሞስት አንድ አመት አካባቢ ይሆናል ከፈለኩኝ ስዊድን ኤምባሲ ለአምባሳደር ቴክ ኦቨር ለማድረግ። በመጀመሪያ የዌልካም ፕሮግራም ነው የተደረገልን። ሚስተር ሃንስ ወደ ሬዚደንሳቸው ወደ መኖሪያ ቤታቸው ወሰዱን። መኖሪያ ቤታቸው ኃይለ ሥላሴ የሰጣቸው ሬዚደንስ ነው። ከዛ በመቀጠል ስብሰባ ነበረ። ስብሰባው ላይ የዩኤን ዊመን ሪፕሬዘንታቲቭ፣ ሴቭ ዘ ችልድረን ሪፕሬዘንታቲቭ እና አፍሪካን ቻይልድ ፖሊሲ ፎረም ዳይሬክተር እና ፕሮግራም ማኔጀር መሰለቲ ካልተሳሳትኩኝ፣ ፕላን ኢንተርናሽናል ስታፎች እና የስዊድን ኤምባሲ ስታፎች ከአምባሳደሩ ጋር ስብሰባ መርቼ ነበረ። ስብሰባው ላይ አንድ ፕሬዘንቴሽን ነበረኝ ገርልስ ፖለቲካል ፓርቲሲፔሽን ላይ። በዛ ሰዓት ራሴን አምባሳደር ብዬ ነበረ ያስተዋወቅኩት ለሌሎቹ ለኤሲፒኤፍ፣ ለሴቭ ዘ ችልድረንም ለዩኤን ወመንም እንደ አምባሳደር ሆኜ ነው መሀል ላይ ተቀምጬ ፕሬዘንት ሳረግ የነበረው። አጠገቤ ደግሞ ሚስተር ሃንስ ነበረ። ፕሬዘንቴሽኑን በጥሩ ሁኔታ አቅርቤ ነበረ። እንደውም እንደፈራሁት አልነበረም።
ወጣት አናዲ ዩሱፍ ይሄ ተሞክሮ ትልቅ በራስ መተማመንን እንደፈጠረላት እና ሌሎች ሴቶችም የመምራት እድልን ሊያገኙ ይገባል የሚለው ጥሪዋን እንድታቀርብ እድሉን እንደፈጠረላት ትናገራለች።
አንደኛ በጣም ፈልጌው ነው እዛ ቦታ ይሄ አትራክት አድርጌው ነው ብዬ ነው የማምነው እና በጣም ፈልጌው ነው ያገኘኋቸው። ሌሎችም ሰዎች በጣም ሌሎችም ሴቶች በእኔ እድሜ ያሉ ሴቶች በጣም ብዙ ነገር ይፈልጋሉ እና ይህንን እድል ማግኘት የለባቸውም ወይ የሚጠየቅ ራሱ አይነት ነገር አይደለም። ሴቶች እዛ ቦታ ላይ መውጣት አለባቸው። they have to we have to እንደ ወጣት ሴት decision የህይወታችን affect የሚያደርገውን ነገር decide የሚያደርጉልን እኛ አይደለንም። ከኛ ውጪ ያሉት አካሎች ናቸው። be it a man, be it young people, old people, አብዛኞቹ ከኛ እድሜ ውጪ ያሉት ናቸው እና ይሄንን decision making ውስጥ መካተት ማለት it's የኛ right ብዬ ነው የማስበው እና እዛ ቦታ ላይ ስቀመጥ ስለራሴ ሳወራ PowerPoint ላይ የነበረው girls ነበረ። እኔ ማወራው as girls እኛ ሴቶች እኛ ያልኩኝ ነውና I finally had the chance እድሉ ነበረ እድሉ አገኘሁት ስለራሴ ለማውራት።
ልክ እንደሰው ሁሉ በኔዘርላንድ ኤምባሲ በአምባሳደርነት አንድ ቀን ይመራችሁ ሌላው ወጣት ደግሞ ሰላማዊት ገብረመስቀላት።
ከኢንተርናሽናል የራሱ ዩዘር አድቫይዘሪ ፓናል አለው። በዛ ውስጥም እኔ የቦርድ ቼር ሆኜ ያገለገልኩ እገኛለሁኝ። እንዲሁም ደግሞ ከ 2014 ጀምሮ ፕላንተርናሽናል ጋርስ አምባሳደር ሆኜ ተለያዩ የፕላንተርናሽናል ኢትዮጵያ ኢንተርናሽናል ግሎባሊ ካምፓይኖች አሉ። እነዛ ላይ አድቮኬት ያረኩ ገኛሉ። ስለዚህ በዚህ ኢንተርናሽናል ድርፍ ተገርለ ላይም የ ኔዘርላንድ ኤምባሲን የአምባሳደር ቦታ በመያዝ ለአንድ ቀን ኤምባሲውን ያመራው። ኤምባሲ ውስጥ ያው ብዙ ስታፎች አሉ። እነሱም የተለያዩ በሀገራችን ውስጥ የተለያዩ ስራዎች እየሰሩ ያሉ። ለነዛ ስታፎች ደግሞ ለነዛ ዲፓርትመንት የራሳቸው ሄዶች አሉ እና ብዙዎቹ ሴቶች ነበሩ። ከነሱ የሚሰሯቸውን ስራዎችን በማየት ብዙ ነገር መማር ችዬ ነበር።
ሰላማዊትም ሴቶችን ለማፍቃት በዋናነት ልጃገረዶች በትምህርት ቤት እንዲቆዩ ማድረጉ ላይ ባትኩሮት ሊሰራበት ይገባል ስትል ጥሪ ታቀርባለች።
አመራርነት ሲባል እንደውም በአሁኑ በሀገራችን ብዙ የሚኒስትርም ቦታዎች ላይ የሚያሉ ትልልቅ ቦታዎችም ላይ አሁን ላይ ለውጥ ከመጣ በኋላ ጥሩ ነው የሴቶች ብዛት እየጨመረ ነው አመራርነት ላይ። ነገር ግን ምንድነው በዚህ አመት በጣም ትልቅ አድቮኬሲ ሰራ የሚለው ሴቶች እንዳላ ወመንስ ሚለው ላይ እነሱ ሊደርሺፕ ላይ የመምጣቱ ነገር አለ። ነገር ግን ይሄ ልጃገረድ ሴቶች እንደው ወጣቱ ሴቶች ተረስተዋል የሚል ነገር ነበርና ስለዚህ ትምህርት ቤቶች ላይ ሊሰራ ካለበት።
አቶ መልካሙ በርሲሳ በፕላን ኢንተርናሽናል ኢትዮጵያ ውስጥ የወጣቶችና የሴቶች ጉዳይ ተጽዕኖ ላይ የሚሰሩ ባለሙያ ናቸው። ስለዘንድሮ የተቋማቸው እንቅስቃሴ እንዲህ ያስረዳሉ።
የኛ ጊዜ አሁን ነው መብታችን የወደፊት እጣችን የሚል our time is now our right our future የሚል ቲም ነበር የዘንድሮ የሴት ልጆች ያለም አቀፍ ቀን ያከበር ነው። ይሄንን እንግዲህ ቅድም እንዳልኩኝ የተለያዩ ተቋማት እዚህ ውስጥ ትልቅ ሚና ተጫውቷል። እንግዲህ ይሄን ሁሉ የተለያዩ የኛ አጋሮችን በማሳተፍ የዘንድሮ የአስረኛ የሴት ልጆች ዓለም አቀፍ ቀን በጣም በደመቀ ሁኔታ የተለያዩ የመንግስት መሪዎች ሚኒስትሮች በተገኙበት የራሳቸው ልጃገረዶች ከመጀመሪያ እስከ መጨረሻ ፕሮግራሙን ሊድ የሚያደርጉ የሚመሩ ሁሉ ነገር የነሱ የሆነ እኛ ተጽኖና ሊደርሺፕ የሌለበት በደመቀ ሁኔታ ተከብሯል ማለት ነው። ስለዚህ እነዚህ ቀደም እንዳልኩኝ እንግዲህ የተለያዩ ስልጠናዎች ይሰጣቸዋል፣ የተለያዩ ካምፔኖች ይደረጋሉ፣ የተለያዩ ዓለም አቀፍ ቀኖች ውስጥ በዚህም በዩዝ ኢንተርናሽናል ዴይ በተለያዩ ዓለም አቀፍ በዓላት ውስጥ ይሳተፋሉ። ከዛም በዘለለ የነሱን ይችላልው ይመራሉ። I can lead company, I can lead huge organization የሚለው ስሜት ውስጣቸው ለመፍጠር ጋልስቲክ ኦቨሪን እናካሄዳለን ማለት ነው።
አቶ መልካሙ ይህ ተመክሮ ልጃገረዶቹ ሐሳባቸውን በነጻነት እንዲገልጹ ከተለያዩ ዓለም አቀፍና የሀገር ውስጥ ተቋማት ጋርም ትስስር እንዲፈጥሩ ከማድረግ በዘለለም ነጻ የትምህርት ዕድልና የሥራ ዕድል እንዲያገኙ ትልቅ ሚና እንደሚጫወት ይናገራሉ።
ምን ተሰማሽ የሚባል ሪፍሌክሽን ሴክሽን አለና ለነሱም ለሁለቱም የምንደረግ ሪፍሌክሽን ሴክሽን አለው ፕሮሲጀሩና ከዛ በኋላ የምናገሩት ነገር በቃ በጣም ለማመን የሚያስቸግርሽ በቃ ይመራለሁ አሁን ራሱ በቃ እኔ ይመራለሁ የሚል በትልቅ ደስታና ፈገግታ ሲያንሳዩ በዛ ውስጥ ያንን ብቻ ማድረግ ሳይሆን ቀጣይነት ያለው በነ ልጃገረዶቹ ህይወት ውስጥ ለውጥ እንድመጣ ከኢምባሲዎች ጋር ሆነን የተለያዩ ስራዎችን እንሰራለን። ለምሳሌ አሁን በዘንድሮ በጣም ለየት የሚያደርገው ብዙ ኢምባሲዎች ለነዚህ ገርልስ ፍሪ ስኮላርሺፕ ሰጥቷቸዋል። ሌሎች ደግሞ በእነሱ ውስጣዊ አሰራር በሚያካሂዱት የተለያየ ኢንተርናሽናል ሚቲንጎች ውስጥ እንድሳተፉ ጋብዟቸዋል። ዘንድሮ እንግዲህ ለዚህ ፐርፐስ ወደ 20 ልጃገረዶችን ሰልጥነን አዘጋጅተናል። ከ20ዎቹ እስከ ዛሬ ድረስ 8ዎቹ ይህንን ጋልስ ቴክኦቨር አካሂዷል። ሌሎች ደግሞ በሚኒስተር ደረጃ ኢንክሉዲንግ አወር ፕሬዚዳንት ሎቢ ያደረግ ነው። በሚኒስቴር የተለያዩ ሚኒስቴሮች ኢንተረስት አሳይተዋል።
አቶ መልካሙ ፕላን ኢንተርናሽናል ኢትዮጵያ በቀጣይ ይህንን መርሃ ግብር በሰፊው ለማስኬድ እንዲሁም ደግሞ ልጃገረዶቹ ራሳቸው ኃላፊነት ወስደው የለውጥ ባለቤት እንዲሆኑ እንደሚያግዝም ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የመጨረሻው ዘገባችን ቴክኖሎጂ ነው። የአሜሪካ ድምጽ የቴክኖሎጂ ዘጋቢ ማት ዲብልስ ከእንስሳት ህዋሳት በመውሰድ በቤተ ሙከራ ውስጥ የተመረቱ የስጋ ምርቶች የወደፊቱን የምግብ ገበያ ሊቆጣጠሩ ይችላሉ ይላል። እንደሚከተለው አቀርብላችኋለሁ። ይሄ ሲያዩት የሚያምር የሳልመን አሳ ከኩሬ አለም ደግሞ ከአሳ አርቢዎች ሊመጣ ይችላል። ይሁን እንጂ ይሄ በምስሉ ላይ የሚታየው የአሳ ስጋ የመጣው በሰሜን ካሊፎርኒያ ከሚገኘው ዋይልድ ታይፕ ከተሰኘ ቤተ ሙከራ ውስጥ ነው። ጀስቲን ኮልቤክ የዋይልድ ታይፕ አጋር ስራች ነው።
Salmon cells, and we combine that with a plant base. It's called a scaffold, which helps to give the cells...
የሳልመኑን አሳ ህዋሳቶች የምንፈጥርበት መንገድን አገኘን። ከዛንን ከጽዋት ከተሰራ ስካፎልድ ከተሰኘ ነገር ጋር በማቀናበር ሳልመኑ የምናውቀውንና ሲከተፍ የሚይዘውን ቅርጽ መያዝ እንዲችል አደረግን።
ዓለም የአሳ ምርት ፍላጎቱ እየጨመረ ሲሄድ የተለያዩ ተቋማትም ያለውን የአሳ አቅርቦት ለማገዝ ሌሎች አማራጮችን እየተጠቀሙ ይገኛሉ።
So our idea was let's give them another option that doesn't involve
አሳዎችን የተፈጥሮ አሳ አቅርቦትን የማይጎዳ ወይንም ደግሞ ሰዎች በአሳ ማርቢያ እርሻዎች ላይ ብቻ እንዳይገደቡ ለማድረግ ነው።
በተመሳሳይ በከተማው ባለ አፕሳይድ በተሰኘ ምግብ ቤት ውስጥ ደግሞ ከዶሮ ህዋሳት በቤተ ሙከራ የተሰራ የዶሮ ስጋ ጣዕሙ እየተቀመሰ ነው።
Wow. That is chicken.
የሚገርም ነው። ይሄማ ዶሮ ራሱ ነው።
አሚቼን የአፕሳይድ ምግብ ቤት ባልደረባ ናቸው። ስለ ዶሮ ስጋው እንዲህ ይላሉ።
It's real meat that's grown directly from animal cells.
ይህ ስጋ ከዶሮ ህዋስ ላይ ተወስዶ የተመረተ ነው። ስለዚህ ዶሮ ማርባትም ሆነ የዶሮ ስጋ መግዛት አይጠበቅብንም።
ሪካርዶ ሳን ማርቲን በዩሲ በርክሊ ዩኒቨርሲቲ ቤተ ሙከራ ውስጥ የአማራጭ ስጋዎች ምርምርን ይመራሉ። እሳቸው ከህዋሳት ቅንጣቢ የሚመረት ስጋን አሁን ላይ ለህዝብ ማቅረቡ ጊዜ የሚወስድ ነገር ነው ይላሉ።
Scaling up just cells to produce meat
ይህን ነገር ወዲያውኑ ለገበያ ማውጣቱ ተፈጻሚ ነገር አይደለም። ይሄ ነገር ከገበያ አንጻር አዋጭ ነው ወይ? ለሁሉም ነው ወይስ ለጥቂቶች ብቻ ነው ማቅረብስ የምንችለው የሚለውን ነው ማወቅ ያለብን።
አማራጭ ስጋ አቅራቢ ኩባንያዎች ራቸው ገና በሽግግር ላይ መሆኑን ያምናሉ። ጀስቲን ኮልቤክ ታዲያ እንዲህ ይላል።
Let's make that first great product that can show what's possible.
በምንችለው ሁሉ ተመጣጣኝ ዋጋና ሰፊ አቅርቦት እንዲኖር መስራት ማሻል አለብን።
አማራጭ የስጋ ምርት ቀስ በቀስ እየተሻሻለ የመጣ ነገር ሲሆን ወደፊት አንድ ቀን የዓለምን አመጋገብ የሚቀይር ይሆናል ተብሎ ይጠበቃል። አድማጮቻችን ስለነበረን ቆይታ እጅግ አብዝተን እናመሰግናለን። ይሁድ ምሽት ጥቅምት 27 2015 ዓ.ም የጋቢና ዘይ መስራደው ከአሜሪካ ድምጽ ዋሽንግተን ዲሲ እዚ ላይ ተጠናቀቀ። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ዘይ ያላችሁ አድርሱ። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን እንሰናበታችኋለን። ጤና ይስጥልኝ። Always will you run next to me?
people in their jeans. But even shallow waters here like medicine on a spoon. So take my hand and smile under the milkwood moon. And baby, let's just, baby, let's just, baby, let's just come back blue.